በመስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮቻችን። እግዚአብሔር አምላካችን ፈቃድ ሆነና ያንዳንዱን ቀን በሰላሙና በቸርነቱ ውስጥ ተጠብቆን እነሆ ለዚህ ጊዜ ደግሞ ለዚህ ሰዓት የተዘጋጀልንን የቃሉን ማድ እነሆ እግዚአብሔር አምላካችን ሊያካፍለን አንድ ላይ ተሰብስበናል። ዛሬ እንግዲህ የሁለተኛ ተሰሎንቄን መልእክት ጥናታችንን አብረን እንቀጥላለን ማለት ነው። በሚኖረን ክፍለ ጊዜ ሁሉ እግዚአብሔር አምላካችን እንደሚረዳን እግዚአብሔር አምላካችንም ደግሞ በመንፈስ ቅዱስ አማካኝነት እንደሚያስተምረን ተስፋ ያደረግን በዚህ ዝማሬ እስቲ አብረን እንቆያለን። ባሪያዎች ወደንና ፈቅደን ጌታ ሆይ ኖ ከናፍርቶቻችንን ከፍተንና መሰግነሃለን። አቤቱ እግዚአብሔር አምላካችን ሆይ ነፍሳችን ባንተ ስትታመን እጅግ ትረካለች። ነገር ግን ከልጅ ከኢየሱስ ክርስቶስ የመስቀል ፍቅር አይናችንን ባነሳን ጊዜ እንቅበዘበዛለን። ያዝነው የጨበጥነው ነገር ሁሉ ሰላም አይሰጠንም። የሰላም ምንጭ ዮን ከኢየሱስ ክርስቶስ የእግዚአብሔር ልጅ መድኃኒዓለም ክብር ተመስገን። ወደ አንተ ስንመለከት ልባችን አንተን ሲያስላስል ረፍትና አገኛለን። የምንሰራው ሥራ ሁሉ በረከት ይሆንልናል። በመውጣታችን አንተ ጌታችን፣ በመግባታችን አንተ ሰላማችን፣ በሁሉ ነገር ጌታ እግዚአብሔር አምላካችን ሆይ ኑሯችንን ስለተቆጣጠርክ ኖ እግዚአብሔር አምላካችን ሆይ በመነሳታችንና በመቀመጣችን ሁሉ ኖ አንተን እንድናስብ አንተን እንድናሰላስል መንፈስ ቅዱስ የግድ ይለናል። ስለዚህ ደግሞ በዚህ ሰዓት ምስጋናን እንሰዋልሃለን። አቤቱ አምላካችን ሆይ ክብር ለአንተ ይሁን። ቅዱስና ዘላለማዊ አምላካችን ሆይ የተናቅነውን የተዋረድነውን እነሆኛን ተመልክታልና እጅግ አድርገን እናመሰግናለን። ባለን ነገር ላይ አንተ ጌታ ነህ። እግዚአብሔር አምላካችን ሆይ ያላንተ ኑሮ አይጣፍጥም። የምንቀመጥበት ወንበር፣ የምንተኛበት አልጋ፣ የምንበላው ነገር ሁሉ እንኳን እግዚአብሔር ሆይ ያላንተ አይመቸንም፣ ይቆረቁረናል፣ አይጣፍጠንም። ጌታ ሆይ የኑሮአችን ሁሉ እነሆ ጥዑም፣ የኑሮአችን ሁሉ መሰረት፣ የኑሮአችን ሁሉ እግዚአብሔር ሆይ መውጫና መግቢያችን አንተ ነህና እጅግ አድርገን እናመሰግንሃለን። ልዑል እግዚአብሔር ሆይ ምናልባት በዚህች ቀን ውስጥ ደግሞ አሳዝነን በድለን አንተንም ደግሞ እግዚአብሔር አምላካችን ሆይ ከመሰጠን ሰላም እነሆ እግዚአብሔር አምላካችን ሆይ ከቸርነትህም ደግሞ መቋደስ ሲገባን ገፍተን አሳዝነን ሊሆን ይችላል። አንካሳ ነገራችንን ይህንን በደላችንን ሁሉ በኢየሱስ ክርስቶስም አትመልከት። እግዚአብሔር ሆይ ይቅር በለን። በሐሳባችን የበደልንህን በሥራም የበደልንህን ነገር ሁሉ ይቅር በለን። ጌታ ሆይ በአንድ ልጅ በኢየሱስ ክርስቶስ ስም በኩል ብቻ ተመልከተን። አቤቱ አምላካችን ሆይ እኔ ደግሜ እጸልያለሁ፣ እኔንም ወገኖቼንም በልጅ በኢየሱስ ክርስቶስ ውስጥ ተመልከተን። ጌታ ሆይ ያን ጊዜ ምሕረትን እናገኛለን፣ ያን ጊዜ ሰላማችን ይሞላል። ጌታዬና አምላኬ ሆይ የፊደላችን መጀመሪያና መጨረሻ አንተን፣ ልዩ አርማችን አንተን፣ መታወቂያ ምልክታችን አንተን ኢየሱስ ክርስቶስ። ስለዚህ እጅግ ደስ ይለናል። አትተወን፣ እጃችንን እስከ መጨረሻው ቀን ድረስ ያዝልን። እግዚአብሔር ሆይ አበርታን፣ አጠንክረን፣ አጥንት ወደ መቆርጠም ደረጃ አድርሰን በመድኃኒታችን በጌታችን በኢየሱስ ክርስቶስም ይህንን አሁን ልንማር ያልነውን ትምህርት ደግሞ ባርክልን። አሜን። በጌታ የተወደዳችሁ አድማጮቼ ዛሬም በአለፈው ክፍለ ጊዜ ጥናታችን ጀምረ ነው የነበረውን የሁለተኛ ተሰሎንቄ ምዕራፍ 1ን ትምህርት እስከ መጨረሻው ማለትም እስከ ቁጥር 12 ድረስ አብረን እንመለከታለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 1ን አውጡ። እግዚአብሔር የሚኖረንን ጊዜ ሁሉ ይባርክልን። ባለፈው ክፍለ ጊዜ እንደ ተናገርኩት የሁለተኛ ተሰሎንቄ ምዕራፍ 1 አብይ ሐሳቡ በአሁኑ ዘመን ያለው ስደት በክርስቶስ ምጽአት በሚያምኑ ሰዎች ላይ የሚመጣ ፍርድ የሚል ይሆናል። ሲልድገምላችሁ አንድ ጊዜ በአሁኑ ዘመን ያለው ስደት እንዲሁም በክርስቶስ ምጽአት በሚያምኑ ሰዎች ላይ ስለሚመጣው ፍርድ ይህ ሁለተኛ ተሰሎንቄ ምዕራፍ 1 ዋና ሐሳብ አድርጎ ያትታል ወይም ደግሞ ያስተምረናል። እንግዲህ ባለፈው ክፍለ ጊዜ ጥናታችን የምዕራፍ 1ን ትምህርት እስከ ቁጥር 3 መመልከታችን የሚታወስ ነው። በዚያን ጊዜ ያልነበራችሁና ምናልባት በአንዳንድ ምክንያት ከትምህርቱ የቀራችሁ ሰዎች ዛሬ አብረን እንድንካፈል ደግሞ የእግዚአብሔር ፈቃድ ሆኗልና ደስ ልንሰኝ ይገባናል። እግዚአብሔር ይመስገን። ቁጥር 1 እንዲህ ይላል፣ ጳውሎስና ስልዋኖስ ጢሞቴዎስም በእግዚአብሔር በአባታችን በጌታ በኢየሱስ ክርስቶስም ወደምትሆን ወደ ተሰሎንቄ ሰዎች ቤተ ክርስቲያን ይላል። ጳውሎስ የተለመደ የወዳጅነት ሰላምታውን ያቀርባል። ከራሱ ሰላምታ ጋር የሲላስን ወይንም ደግሞ የስልዋኖስ እንዲሁም የጢሞቴዎስን ሰላምታ ጭምር አቅርቧል። እነዚህ ሦስት ሰዎች ስለ ወንጌል በጣም ብዙ መከራ ተቀብለዋል። ጳውሎስና ሲላስ በፊልጵስዩስ እስር ቤት ታስረው ነበር። ጳውሎስ ከሲላስና ከጢሞቴዎስ ጋር ወደ ተሰሎንቄ ሄዶ ነበር። በኋላ ግን ከነርሱ ተለየ። በአቴና ሆኖ ብዙ ጠበቃቸው። በኋላም ወደ ቆሮንቶስ ሄዶ ይጠብቃቸው ስለነበር እዚያ ተገናኙ። እንግዲህ ጳውሎስ ያንደኛ ተሰሎንቄን መልእክት የጻፈው እነዚህ ወገኖች ላቀረቧቸው ጥያቄዎች መልስ ለመስጠት ነበር። ይህን ሁለተኛውን መልእክት ሐዋርያው ጳውሎስ ሲጽፍ ከእርሱ ጋር የሲላስና የጢሞቴዎስን ምስም አብሮ አንስቷል። ጳውሎስ ሰዎችን እንደ ጓደኞቹና የሥራ አጋሮቹ ማቅረብ የሚችል ሰው ነበር። ምናልባትም ያንዳንዶቹን ስም ከጳውሎስ ባንሰማ ኖሮ ምን ጊዜም ሳናውቃቸው እንዲሁ እንቀር ነበር። ይህም ስለ ጳውሎስ ማንነት የሚነግረን ነገር አለው። በአንድ ወቅት እቡይ የነበረው ፈሪሳዊ፣ አሁን ግን ትሑት የኢየሱስ ክርስቶስ ባሪያና ሐዋርያ ሆኗል። እንግዲህ ጌታችን ኢየሱስ ክርስቶስ የኔና የናንተን ክብር ነው ታላቅ ነው ብለን የምንገምተውን ነገር እነሆ ጥሎ ጌታችንን ታላቅ አድርገን እንድናመልክ አድርጎናል። እግዚአብሔር ይክበር ይመስገን። ኢየሱስ ክርስቶስ ሰውን በሚለውጥበት ጊዜ አንድ ምሳይ ቀር ነው። ዓለምን ነገር ሁሉ ታላቅ ነው ተብሎ የሚሰገድለትና የሚመለክ የሚፈራውን ሁሉ እንደምናምንቴ ነገርን ቆጥራለን። መፈራትና መከበር የሚገባው እግዚአብሔር ብቻ ነው። ወዳጆቼ ጳውሎስ በአጥቢያ ቤተ ክርስቲያን አስፈላጊነት ያምን ነበር። አሁን የሚጽፈውም በተሰሎንቄ ለነበረችው ማኅበረ ምእመናን ነው፣ ወይም አጥቢያ ቤተ ክርስቲያን ነው። ይቺ ቤተ ክርስቲያን በእግዚአብሔር በአባታችን ከጌታ በኢየሱስ ክርስቶስም የምትሆን ቤተ ክርስቲያን ነበረች። የመንፈስ ቅዱስን ስም ያላነሳው ምናልባት መንፈስ ቅዱስ በእነዚያ አማኞች ውስጥ መሆኑን ለማሳሰብ ነበር። የክርስቶስን ሕይወት እንዲኖሩና በተጠሩበት መጠራት ለእግዚአብሔር እንዲኖሩ ያስቻላቸውም ራሱ መንፈስ ቅዱስ ነበር። ይሁን እንጂ እነዚህ አማኞች በእግዚአብሔር አብና በጌታችን በኢየሱስ ክርስቶስ ውስጥ ናቸው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነና ከዚህም የተነሳ የእግዚአብሔር ልጅ እንደሆነ በጳውሎስ አእምሮ ቅንጣት ጥርጥር አልነበረም። ከዮሐንስ ወንጌል ምዕራፍ 10 ቁጥር 27 እስከ 29 እንደምንመለከተው ጌታ ኢየሱስ በጎቼ ድምጼን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል፣ እኔም የዘላለምን ሕይወት እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም ብሏል። እውነተኞቹ ቤተ ክርስቲያኖች በእግዚአብሔር አብና በኢየሱስ ክርስቶስ ውስጥ ናቸው። ዋናው ነገር በማን ውስጥ መሆናችን እንጂ ለቤተ ክርስቲያናችን የምንሰጠው የተለየ መጠሪያ ስም አይደለም። ልብ በሉ፣ ዋናው ነገር እኔና እናንተ በማን ውስጥ መሆናችን እንጂ ለቤተ ክርስቲያናችን የምንሰጠው የተለያየ መጠሪያ ስም አይደለም። እስቲ ቁጥር 2ን አብረን እንመልከት። ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስም ጸጋ ሰላምም ለእናንተ ይሁን ይላል። ጸጋና ሰላም በወንጌል ውስጥ በጣም ታዋቂነት ያላቸው ቃላት ናቸው። ምንጊዜም ቀዳሚው ጸጋ ነው። የምንድነው በጸጋ ነው። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም ይላል። ኤፌሶን ምዕራፍ 2 ቁጥር 8 እና 9ን ልብ ይሏል። ኤፌሶን ምዕራፍ 2 ቁጥር 8 እና 9ን በኋላ ተመልከቱ። ሁሉን ከርሱ ለመቀበል ባዷችንን ወደ እግዚአብሔር ስንመጣ ያኔ እግዚአብሔር ጸጋውን ይሰጠናል። የእግዚአብሔር ስጦታ የዘላለም ሕይወት ነው። ስጦታን ለመቀበል እኛ ምንም የምንከፍለው ነገር አይኖርም። እስከ ከፈልንበት ድረስ ደግሞ ያ ነገር ፈጽሞ ስጦታ ሊሆን አይችልም። የእግዚአብሔርን ጸጋ የተለማመድን ሰዎች ከሆን የእግዚአብሔርንም ሰላም እንለማመዳለን። ኃጢአታችን ይቅር እንደ ተባለልን ስንረዳ ሰላም ይኖረናል። የዚህ ዐይነት ሰላም ከሌለን አሁኑኑ መቀበል እንችላለን። ምክንያቱም ወደ ክርስቶስ ለሚመጡ ኃጢአተኞች ሁሉ በነጻ የሚሰጥ ስለ ሆነ ነው። የአማኞች ስደትና ያስገኘውንም ፍሬ ደግሞ ከቁጥር 3 አብረን እንመለከታለን። እዚህ ላይ ልብ በሉ፣ በቁጥር 3 የምንመለከተው የአማኞች ስደትና ስደቱ ደግሞ ያስገኘውን ፍሬ ነው። እንዲህ ይላል፣ ወንድሞች ሆይ እምነታችሁ እጅግ ስለሚያድግ የሁላችሁም የእያንዳንዳችሁ ፍቅር እርስ በርሳችሁ ስለሚበዛ ሁል ጊዜ ስለናንተ እግዚአብሔርን እንደሚገባ ልናመሰግን ግድ አለብን ይላል። ቁጥር 3 እና 4 ላይ ጳውሎስ ስለ እምነት፣ ስለ ፍቅርና ስለ ትዕግስት ያነሳል። ሰውን ወደ ደህንነት የሚያመጣው እምነት፣ ልብ በሉ፣ ሰውን ወደ ደህንነት የሚያመጣው እምነት ፍሬ ያለው እምነት ነው። እንዲህ አይነቱ እምነት በአማኙ ሕይወት ውስጥ ፍቅርን ያፈራል። አንዳችን ሌላውን የምንወደውም ከዚህ ፍቅር የተነሳ ነው። ጳውሎስ ስለ ትዕግስት እዚህ ላይ ይናገራል። እዚህ ላይ ትዕግስት ሲል ለእግዚአብሔር ለመኖር ሁሉም ለበጎ እንዲሆን በማመን እግዚአብሔር እንዲደርስብን የሚፈቅደውን ማንኛውንም ነገር በደስታ መቀበልን ያመለክታል። አንድ ቀን በእግዚአብሔር ፊት እንደምንቆም በማመን ጉዟችን እንድንቀጥል ብርታት ሊሰጠን ስለሚችል ትዕግስት ነው ሐዋርያው እዚህ ላይ እየተናገረ ያለው። ሁልጊዜ ስለናንተ እግዚአብሔርን እንደሚገባልና መሰግን ግድ አለብን ይላል ጳውሎስ። ለምን እግዚአብሔርን ማመስገን እንዳስፈልገው ሲያመለክትም እምነታችሁ እጅግ ስለሚያድግ የሁላችሁ የእያንዳንዳችሁ ፍቅር እርስ በርሳችሁ ስለሚበዛ ነው ይላል። ትዕግስት የሚኖረን የተለያዩ ችግር ሲደርስብን ነው። ተመልከቱ፣ እኛ ሰዎች ትዕግስት የሚኖረን የተለያዩ ችግሮች ሲደርሱብን ነው። ስለዚህም ትዕግስትን ማዳበር እንድንችል አንዳንድ ጊዜ እግዚአብሔር በተለያዩ አስቸጋሪ ሁኔታዎች ውስጥ እንድናልፍ ያደርገናል። ትዕግስት ሲኖር የወደፊቱን በተስፋ እንጠብቃለን። እስቲ ቁጥር 4ን ተመልከቱ። ስለዚህ በምትታገሱበት በስደታችሁና በመከራችሁ ሁሉ ከመጽናታችሁና ከእምነታችሁ የተነሳ በእግዚአብሔር አብያተ ክርስቲያናት ስለ እናንተ ራሳችን እንመካለን ይላቸዋል። ምንም እንኳ ቤተ ክርስቲያን በታላቁ መከራ ውስጥ ባታልፍም በዚህ ምድር እስካለን ድረስ የተለያዩ ፈተናዎች እንደሚገጥሙን ግልጽ ነው። እነዚህ የተሰሎንቄ ክርስቲያኖች በጊዜው በሮም መንግሥት አስተዳደር በነበረው አገር ሁሉ መልካም ምስክርነት ነበራቸው። የተሰሎንቄ ከተማ ራስዋም ብትሆን በሮም መንግሥት ስር ነበረች። ይሁን እንጂ ሁኔታዎችን ሁሉ በትዕግስት የመቀበል ጽናታቸውን አስመስክረዋል። መከራ ወይም ችግር ለክርስቲያኖች እንግዳ ነገር አይደለም። በዚህ ምድር እስካለን ድረስ መከራና ችግር እንደሚኖር የእግዚአብሔር ቃል ግልጽ አድርጎታል። ጴጥሮስ ሲጽፍ ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ ይላል። ይገርማል። አንዳንድ ጊዜ ክርስቲያኖች እግዚአብሔር ለምን እንዲህ ያለ ችግር እንዲደርስብኝ እንደፈቀደ እኔ አይገባኝም፣ ምን በድያለሁ፣ ምን ኃጢአት ሰርቻለሁ፣ እግዚአብሔር በስፍራው የለም፣ ዓይንም የለውም እያልን አንዳንድ ጊዜ መረር ያለ ቃላትን ካንደበታችን እናወጣለን። የዚህ አይነት መከራ የደረሰባቸው ሰዎች ይኖራሉ ብዬም አልገምትም በማለት ሲናገሩ ይሰማል። አስተዋላችሁ አይደል? አዎ፣ ብዙ ጊዜ ከናፍርቶቻችንን ከፍተን በእግዚአብሔር ላይ ስናጉረመርም እንገኛለን። በእኔ ላይ የደረሰ መከራ በማንም ላይ አልደረሰም፣ በእውነት እግዚአብሔር ትቶኛል፣ እነሆ መከራና ችግር የዕለት ጉርሴና መጠጥ ሆኗል እያልን የምናወራውና የምናጉረመርመው በየቤቱ ብዙዎች ነን። በዚያ ሰዓት እግዚአብሔር እንደ ተወን እንደ ጣለን ዐይኑንም ከእኛ ላይ እንዳነሳ አድርገን እናዝናለን፣ እናጉረመርማለን። አዎ ወገኖቼ፣ ይሁን እንጂ አባባሉ በፍጹም ትክክል አይደለም። ሐዋርያው ጴጥሮስ ጽሑፉን በመቀጠል ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ ይላል። ይገርማል። አንደኛ ጴጥሮስ ምዕራፍ 4 ቁጥር 13ን ተመልከቱ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 13ን ይመለከቷል። አንዳንድ ጊዜ ክርስቲያኖች ራሳቸውን ለመከራ እንደሚያጋልጡ ሲያመለክት ከእናንተ ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ እንደሚሆን ወይም በሌሎች ጉዳይ እንደሚገባ ሆኖ መከራን አይቀበል ይላል። አንደኛ ጴጥሮስ ምዕራፍ 4 ቁጥር 15ን ተመልከቱ። አንዳንድ ጊዜ ራሳችንን ችግር ላይ የምንጥለው ብዙ በማውራታችን ወይም ደግሞ ስለ ሌሎች የማናውቀውን ነገር በመናገራችን ሊሆን ይችላል። አንዳንድ ጊዜ ስደት የሚደርስብን እምነት አጉዳይ ስለሆን ሊሆን ይችላል። እንዲህ ያለው መከራ ግን ምንም የሚያስገኝልን ጥቅም የለውም። ራሳችንን እንድንገዛና ትዕግስትን እንድናዳብር የሚረዳን እንደ ክርስቲያን የምንቀበለው መከራ ነው። ለዚህም ነው ጴጥሮስ ከናንተ ማንም በክርስቲያንነቱ መከራ ቢቀበል እግዚአብሔርን ያመስግን እንጂ አይፈር በማለት የሚመክረን። አንደኛ ጴጥሮስ ምዕራፍ 4 ቁጥር 16ን ተመልከቱ። ትዕግስትን እንድንማር በምንቀበለው ቅጣትና አመጸኞች በመሆናችን በሚደርስብን ፍርድ መካከል ሰፊ ልዩነት አለ። አለፍ ብለን ቁጥር 5ን እንመልከት። ስለርሱ ደግሞ በከራ ልትቀበሉለት ለእግዚአብሔር መንግሥት የምትበቁ ሆናችሁ ትቆጠሩ ዘንድ ይህ የእግዚአብሔር ቅን ፍርድ ነው ይላል። የምንቀበለው መከራ ለዘላለማዊ ይዞታችን ያዘጋጀናል እንጂ ከመዳን ወይም አለመዳናችን ጋር ምንም ግንኙነት የለውም። ቀጥሎ የምንመለከተው ጥቅስ በቁጥር 8 ለተጠቀሰው ፍርድ እንደ መግቢያ ሐሳብ ሊሆነን ይችላል። ቁጥር 6 እና 7ን እናንብብ። ጌታ ኢየሱስ ከስልጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ መከራን ለሚያሳዩአችሁ መከራንም ለምትቀበሉ ከእኛ ጋር ረፍትን ብድራት አድርጎ እንዲመልስ በእግዚአብሔር ፊት በርግጥ ጻድቅ ነውና ይላል። በሚያደርገው ፍርድ እግዚአብሔር ወገኖቼ ምንጊዜም ቢሆን ጻድቅ ነው። ጳውሎስ በእግዚአብሔር ዘንድ አመጻ አለን በማለት ከጠየቀ በኋላ በእግዚአብሔር ዘንድ አመጻ በፍጹም እንደሌለ አስረግጦ ይናገራል። እግዚአብሔር አይሳሳትም። እኛ ግን የእግዚአብሔርን መንገድና አሰራር ስለማናስተውል በሚደርስብን ነገር እናጉረመርማለን። በሚያደርገው ሁሉ እግዚአብሔር ራሱን የቻለ ዓላማ አለው። አንድ ቀን ደግሞ ጌታ ኢየሱስ ለፍርድ ይመጣል። እግዚአብሔርን የማያውቁትን ለጌታችንም ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል። በዚያም ቀን በቅዱሳኑ ሊከብር ምስክርነታችንንም አምናቸዋልና በሚያምኑት ሁሉ ዘንድ ሊገረም ሲመጣ ከጌታ ፊት ከኃይሉ ምክብር ርቀው በዘላለም ጥፋት ይቀጣሉ ይላል። ከቁጥር 8 እስከ 10 ያለውን ልብ ይሏል። በመሰረቱ ወገኖቼ የእግዚአብሔር ቃል ስለ መንግሥተ ሰማይ ብዙ የሚናገረው ነገር የለውም። ለዚህም አንዱ ምክንያት የሚሆነን ስለ መንግሥተ ሰማይ ቢነገረን እንኳ የሚገባንን ያክል መረዳት አለመቻላችን ሳይሆን እንደማይቀር አስባለሁ። መጽሐፍ ቅዱስ ስለ መንግሥተ ሰማይ ብዙ ካለመናገሩን በተጨማሪ በኃጢአታቸው ስለ ጠፉ ሰዎች ሁኔታም በቂ ማብራሪያ አይሰጥም። እግዚአብሔር ሲፈርድ ከቅድስናውና ከጽድቁ አንጻር ይፈርዳል እንጂ ከተበቃይነቱ አንጻር አይፈርድም። መጽሐፍ ቅዱስ ስለ ገሃነም የሚነግረን ማስጠንቀቂያ እንዲሆነን ነው። ልብ በሉ፣ መጽሐፍ ቅዱስ ስለ ገሃነም የሚነግረን ማስጠንቀቂያ እንዲሆነን ነው። መጽሐፍ ቅዱስ ስለ ገሃነም የሚነግረን ተመራማሪ አእምሮአችንን ለማርካት ወይም ደግሞ ለጥያቄዎቻችን መልስ ከመስጠት አቋያም አይደለም። ቀጥሎ ያለው ክፍል ስለ ገሃነም ፍርድ ሲናገር ከጌታ ፊት ከኃይሉ ምክብር ርቀው በዘላለም ጥፋት ይቀጣሉ ይላል። ዛሬ ሰዎች ስለ ገሃነም ሲነሳ ያፌዛሉ፣ ይቀልዳሉ። ይሁን እንጂ ገሃነም የሚባል ነገር የለም ማለት አይደለም። ወገኖቼ ምናልባትም ከእኛ መካከል አንዳንዶቻችን የገሃነም ፍርድ ተካፋዮች ልንሆን እንችላለን። የገሃነም ፍርድ የሚደርስባቸው እነማን እንደሆኑ ቃሉ ሲያመለክት እግዚአብሔርን የማያውቁትን ለጌታችንም ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል ይላል። ይህ እጅግ የሚያስፈራና ከባድ ቃል ነው። እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት የሚልን ቃል ደግሞ ከዮሐንስ ወንጌል ምዕራፍ 17 ቁጥር 3 እንመለከታለን። ዮሐንስ 17 ቁጥር 3 የእግዚአብሔር ሥራ ምን ማለት እንደሆነ ጌታ ኢየሱስ ክርስቶስ ያመለክት ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አለ። ዮሐንስ ምዕራፍ 6 ቁጥር 29 ዮሐንስ ወንጌል ምዕራፍ 6 ቁጥር 29ን ይመለከቷል። ኢየሱስ ክርስቶስ ለፍርድ ወደዚህ ምድር ሲመጣ እምነታቸውን በርሱ ላይ ላደረጉ የፎይታ ጊዜ ይሆናል። ይህም እርሱን ያከብራል። እስቲ የዛሬው የመጨረሻ ክፍላችን የሆነውን ቁጥር 11 እና 12ን አብረን እንመልከት። ስለዚህ ደግሞ እንደ አምላካችን እንደ ጌታም እንደ ኢየሱስ ክርስቶስ ጸጋ የጌታችን የኢየሱስ ክርስቶስም በእናንተ ዘንድ ሊከብር እናንተም በርሱ ዘንድ ልትከብሩ አምላካችን ለመጥራቱ የምትበቁ አድርጎ ይቆጥራችሁ ዘንድ የበጎነትንም ፈቃድ ሁሉ የእምነትንም ሥራ በኃይል ይፈጽም ዘንድ ስለ እናንተ ሁልጊዜ እንጸልያለን ይላል። ወዳጆቼ ባለንና በሚኖረን ነገር ሁሉ ክርስቶስን ማክበር ይኖርብናል። ይህን ቃል ደግሞ አለ። ባለንና በሚኖረን ነገር ሁሉ የእግዚአብሔር ልጅ መዳን ያለምን ማክበር ይኖርብናል። እርሱን ስናከብረው ደግሞ አንድ ቀን ከእርሱ ጋር እኛም እንከብራለን።
ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።